door.
The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 19 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል አድማጮቻችን።
ጤና ይስጥልን፣ እንደምናምሽታችኋል ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
I serve with her in the United States Senate and know her as a fierce advocate.
በሕግ መወሰኛው ምክር ቤት ውስጥ አብሬያት ሰርቻለሁ። ለሕፃናት፣ ለሴቶችና የአካል ጉዳት ለደረሰባቸው ሰዎች መብቶች እንደምን ያለች ብርቱ ተሟጋች መሆኗን አውቃለሁ። ሂለሪ ክሊንተን ወደር የለሽ ፕሬዝዳንት ይወጣታል። እናም ዛሬ በዚህ ምሽት እዚህ ከእርሷ ጋር መቆሜ ያኮራኛል።
በርኒ ሳንደርስ ናቸው የሰማችኋቸው። በዩናይትድ ስቴትስ የ45ኛው ፕሬዚደንት ምርጫ የዴሞክራቲክ ፓርቲው የቀድሞ እጩ ተወዳዳሪ በትናንትናው የፓርቲው ጉባኤ መክፈቻ ላይ ሂለሪ ክሊንተንን አጽድቀው ከተናገሩት እየተቀነጨበ ነው።
ቀዳማዊት እመቤት ሚሼል ኦባማም ተናግረዋል።
Don't let anyone ever tell you that this country isn't great. That somehow we need to make it great again. Because this right now is the greatest country on earth.
ማንም ይቺ ሀገር ታላቅ አይደለችም መልሰን ታላቅ ልናደርጋት ይገባናል ቢላችሁ ፈጽሞ እንዳትሰሙ። ምክንያቱም ይቺ ሀገር ባሁኑ ሰዓት በታላቅነቷ በዚህ ምድር ላይ ወደር የሌላት ሀገር ነችና።
በአብይ ርዕስ ከስፍራው ዘገባ አለን። በሚቀጥሉት 3 ወራት ውስጥ 6 ሚሊዮን ሰዎችን የኤችአይቪ ኤድስ ምርመራ ለማድረግ ዘመቻ ተጀምሯል። በኢትዮጵያና በኤርትራ ድንበር አካባቢ ፈንጂ ፈንድቶ የሰው ሕይወት ጠፍቷል። የደቡብ ሱዳን ፕሬዚደንት አዲስ ምክትል ሾሙ። በዜናችን የተካተቱ ርዕሶች ናቸው። እንግዲህ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በዩናይትድ ስቴትስ ዲሞክራቲክ ፓርቲ ትላንት በፊላደልፊያ ከተማ ብሔራዊ ጉባኤውን ከፍቷል። ልዩነቶችን ወደ ጎን ትተው በአንድነት ለመራመድ እንዲችሉ በድርጅቱ ትልቅ ቦታ ያላቸው አባላት ከሂለሪ ክሊንተን ጎን በመቆም ንግግር አድርገዋል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ድርጅቱን ወክለው ለፕሬዝዳንትነት እንዲወዳደሩ ለመሰየም ድርጅቱ ተዘጋጅቷል። የቨርመንት ክፍለ ሀገር ተወካይ የሆኑት ሴኔተር በርኒ ሳንደርስ በጉባኤው ባደረጉት ንግግር ለሀገሪቱ የሚያስፈልገው አመራር ላቲን አሜሪካውያንን፣ ሙስሊሞችን፣ አፍሪካውያን አሜሪካውያንንና አርበኞችን የሚሰድብ ሳይሆን የሀገሪቱን ሕዝብ የሚያስተባብር ነው ብለዋል። ሳንደርስ ለፕሬዝዳንትነት ተወዳድረው በዲሞክራሲያዊ ፓርቲ ለመወከል ጥረው እንደነበር ይታወቃል። ዶናልድ ትራምፕ አንደኛውን ቡድን ከሌላው ጋር በማከታተል በመስደብና በመሳለቅ ተግባር ላይ ተጠምደው ይታያሉ። ሂለሪ ክሊንተን ግን ብዝሃነትን ከትልልቆቹ ጥንካሬዎቻችን አንዱ መሆኑን ይረዳሉ ሲሉ አስገንዝበዋል። ሳንደርስ ባካሄዱት የምርጫ ዘመቻ ካቀረቧቸው ሐሳቦች በርካታዎቹ በዲሞክራሲያዊ ፓርቲ ተቀባይነት እንዳገኙ ጠቁመዋል። በዲሞክራሲያዊ ፓርቲ የውክልና ሂደት ላይ ቅሬታ ቢኖራቸውም ሂለሪ ክሊንተን ቀጣይዋ የዩናይትድ ስቴትስ ፕሬዚደንት መሆን አለባቸው ብለዋል በርኒ ሳንደርስ።
የዲሞክራቲክ ፓርቲው አባላት ሾልከው በወጡ የኢሜይል መልእክቶች የደረሰውን ቅሌት ለማረጋጋት በመሞከር ላይ ባሉበት በአሁኑ ወቅት በርካታ ዲሞክራቶች ትኩረቱ ወደ ሩሲያ እንዲዞር እየጣሩ ነው። የሩሲያ የኢንተርኔት ሰርጎ ገቦች የዲሞክራቲክ ፓርቲ ብሔራዊ ኮሚቴ የኢሜይል መልእክቶችን በማሾለክ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ ለመግባት ሞክረዋል ሲሉ የሂለሪ ክሊንተን ከፍተኛ ባለሥልጣኖች ነቅፈዋል። አንዳንድ ነባር የፓርቲው ስትራቴጂ አውጪዎችና የክሊንተን የቀድሞ ረዳቶች የክሊንተን የምርጫ ዘመቻ ጉዳዩን ትራምፕ ከሩሲያ ጋር ያላቸውን ግንኙነት በሚመለከት ጥያቄ እንዲነሳ ለማድረግ ሊጠቀምበት ይችላል ይላሉ። ዊኪሊክስ የሚባለው የምስጢራዊ ሰነዶች አውጪ ድርጅት 20,000 የሚሆኑ የዲሞክራቲክ ፓርቲው ብሔራዊ ኮሚቴ ኢሜሎችን ባለፈው ሳምንት የዲሞክራቲክ ፓርቲው ጉባኤ ከመጀመሩ በፊት ይፋ አድርጓል። የኢሜል መልእክቶቹ ፓርቲው ለሂለሪ ክሊንተን ያደላል የሚለው የሳንደርስ ደጋፊዎች ስጋትን አረጋግጠዋል ተብሏል። የዊኪሊክስ የኢሜሎችን ምንጭ ባይገልጽም በሩሲያ ላይ ጣት እየቀሰረ ነው። የዲሞክራቲክ ፓርቲው ብሔራዊ ኮሚቴ የሩሲያ ሰርጎ ገቦች በኮምፒውተር ስርዓት ውስጥ እንደገቡ ባለፈው ወር ጠቁሞ ነበር።
በሚቀጥሉት 3 ወራት ብቻ ለ6 ሚሊዮን ሰዎች የኤችአይቪ ኤድስ ምርመራ ለማድረግ ያለመ ዘመቻ ዛሬ በኢትዮጵያ ይፋ ተደረገ። ከአሜሪካ ኤምባሲ በተሰራጨው መረጃ መሰረት ዩናይትድ ስቴትስ እና ዓለም አቀፍ ተቋማት ለዚሁ ዘመቻ ድጋፍ ያደርጋሉ። እስክንድር ፍሬው ተጨማሪ ዘገባ አለው።
የዩናይትድ ስቴትስ ኤምባሲ ትናንት ያሰራጨው መግለጫ እንደሚያመለክተው ዘመቻው 90-90-90 የተሰኘውን ግብ ለማሟላት ያለመ ነው። የኤችአይቪ ኤድስን ጉዳይ በሚከታተለው የተባበሩት መንግስታት ተቋም የተቀረጸው ይህ ግብ ምን ማለት እንደሆነም ጠቁሟል መግለጫው። በዚህም መሰረት አንደኛው ግብ ከኤችአይቪ ቫይረስ ጋር ከሚኖሩ ሰዎች 90% ይህንኑ በምርመራ እንዲያረጋግጡ ማድረግ ነው። ሁለተኛው ግብ ደግሞ ከቫይረሱ ጋር ከሚኖሩት ሰዎች 90% የእድሜ ማራዘሚያ መድኃኒት እንዲያገኙ ስራት ነው። ሶስተኛውና የመጨረሻው መድኃኒቱን ከሚያገኙት ውስጥ 90% የቫይረሱን መጠን እንዲቆጣጠሩ መጣር እንደሆነ ተጠቁሟል። እንደ መግለጫው ዛሬ ይፋ የተደረገው ዘመቻም የዚህ ግብ አካል ነው። የጤና ጥበቃ ሚኒስቴር ከዩናይትድ ስቴትስ መንግስትና ከዓለም አቀፍ አጋሮቹ ጋር በመሆን የሚያካሂደው መሆኑም ተጠቁሟል። በዚህ ዘመቻ በሶስት ወር ውስጥ ብቻ ለ6 ሚሊዮን ሰዎች ምርመራ ለማድረግ ታቅዷል። በአንድ አመት ውስጥ ብቻ ደግሞ ለ13.9 ሚሊዮን ሰዎች ምርመራ ለማድረግ እቅድ ተይዟል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። በኢትዮጵያና በኤርትራ ድንበር አካባቢ በሚገኝ ገርሁሰና የሚባል አካባቢ መንገድ ላይ የተቀበረ ፈንጂ አገልግሎት በመስጠት ላይ በነበረ አምቡላንስ ላይ አደጋ ማድረሱ ተገለጸ። በአደጋው አሽከርካሪውን ጨምሮ አምቡላንስ ውስጥ የነበሩ 2 ነፍሰ ጡሮችና ሐኪሞች መሞታቸውን ግርማይ ገብሩ ከመቀሌ ዘግቧል። ተከታዩ ዘገባ የግርማይ ነው።
ከትላንት በስቲያ አመሻሹ ላይ በአምቡላንሱ ላይ የደረሰው የፈንጂ አደጋ አፈረም ወረዳ ጣቢያ መባርዲ ሲሆን ቦታው ባለፈው ጊዜ ጦርነት የተካሄደበት የድንበር አካባቢ ነው። ትላንትናና ዛሬ በተካሄደው የቀብር ስነ ስርዓት ስልክ ደውዬ ያነጋገርኳቸው ሐኪሞቹ ከገርሁ ስርናይ ህብረተሰቡን ለመርዳት ነበር የተንቀሳቀሱት። በጎርፉ የተጎዱ ሰዎችን ይዘው በሚጓዙበት ጊዜ ነበር አደጋው የደረሰው። በአደጋው ደግሞ ሹፌሩ፣ 2 ሐኪሞችና 2 እናቶች ህይወታቸውን አጥተዋል ብለዋል። በኢትዮጵያ ቀይ መስቀል ማህበር የትግራይ ቅርንጫፍ ኃላፊ አቶ ብርሃኑ መኮንን ዛሬ ለአሜሪካ ድምፅ በሰጡት መግለጫ
የኢትዮጵያ ቀይ መስቀል ማህበር ሰፊ አምቡላንስ አገልግሎት እየሰጠ ይገኛል። አፈሮም ወረዳ በገሩ ሰናይ ጣቢያ አካባቢ ሐምሌ 17 አገልግሎት በሚሰጥበት ጊዜ ከአንድ ጣቢያ ወይም ገጠር 2 ወላዶች እና 2 የጤና ባለሙያዎች ጭኖ አደጋ እንዳጋጠመው እና አደጋ እንደደረሰ ያው ከዞኑ ቅርንጫፍ ጽሕፈት ቤት ሪፖርት ቀርቦልናል። ተሽከርካሪው ላይ እና በመኪናው ውስጥ ተሳፍረው የነበሩ 5 ሰዎች ላይ የሞት አደጋ አጋጥሟል።
አደጋው በሚመለከት ከኢትዮጵያ መንግስት የተሰጠ ይፋዊ መግለጫ የለም። እኔም ከሚመለከታቸው ባለስልጣናት መረጃ ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
አልሻባብ መኪናው ውስጥ የጠመዳቸው 2 ቦምቦች ዛሬ ማለዳ ላይ ከሞቃዲሾ አይሮፕላን ማረፊያ ዋና መግቢያ ውጭ ፈንድተው ቢያንስ 13 ሰዎች እንደተገደሉ የሶማሊያ የጸጥታ ባለሥልጣኖች ገልጸዋል። የአልቃይዳ ግብረ አበር ነው የሚባለው አልሻባብ አንዳሉስ በሚባለው ራዲዮ ጣቢያው ለጥቃቱ ኃላፊነት ወስዷል። ከተገደሉት 7 የተባበሩ መንግስታት ድርጅት ዘቦች እንደነበሩ የጸጥታ ኃላፊዎቹ ጠቁመዋል። የጥቃቱ ኢላማ የተደረገው የአይሮፕላን ማረፊያ በር ሰራተኞቹ የሚገቡበትና የሚወጡበት ሲሆን ከአይሮፕላን ማረፊያው ጋር የተያያዙ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ህንጻዎች ይገኙበታል።
በመጨረሻም በደቡብ ሱዳን ብሔራዊ ውህደት መንግስት ውስጥ የተፈጠረው ትርምስ ዛሬ በተወሰደው እርምጃ እምርታ ላይ ደርሷል። የአማጽያን መሪና ተቀዳሚ ምክትል ፕሬዚደንት የነበሩት ሪያክ ማቻር በአንድ ወቅት ዋና ተደራዳሪያቸው በነበሩት ጀነራል ታባን ዴንጌይ ተተክተዋል። የደቡብ ሱዳን ፕሬዚደንት ሳልቫ ኪር ማቻርን ከስራ አባረው ዴንግን እንደሾሙ ባለፈው ሳምንት አስታውቀው ነበር። የሁለቱም ወገኖች ኃይሎች በያዝነው ወር በተዋጉበት ወቅት በብዙ መቶዎች የሚቆጠሩ ሰዎች አልቀዋል። ከዚያ በኋላ ማቻር ተደብቀዋል። የደቡብ ሱዳን መንግስትን በመቃወም የተሰለፈው የሱዳን ህዝባዊ ሀርነት ንቅናቄ ውጭ ጉዳይ ሚኒስትር የነበሩት ኢዝጌል ሎክ ጋትኩታባን ዴንግ የሁሉም ተቃዋሚ ኃይል ድጋፍ አላቸው ብለዋል። ደቡብ ሱዳናውያንን ጦርነት ስለታከታቸው ሰላም ይፈልጋሉ። መንግስት ማቻር ወደ ጁባ እንዲመለሱና ከፕሬዚደንት ኪር ጋር ተባብረው የሰላም ስምምነቱን በተግባር ላይ እንዲያውሉ ይፈልጋል ብለዋል ጋትኩት። በኢትዮጵያና በአፍሪቃ ህብረት የደቡብ ሱዳን ተቃዋሚዎች ተወካይ የሆኑት ጎጆል ዮል ግን ዴንግ ተቃዋሚ የነበሩትን ኃይሎች ሁሉ አይወክሉም። ፕሬዚደንት ኪር የሰላም ፍላጎት የላቸውም፣ ምክንያቱም ማቻርን ከስልጣን ማንሳት ለሁለት ዓመታት ያህል የተካሄደውን ጦርነት የቆመውን ስምምነት ይጥሳል ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 19 2008 ዓመተ ምህረት ምሽት ፕሮግራም ነው።
የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ሥራ አስኪያጅ አቶ ንጉሱ ወርቁ በንግድና ምጣኔ ሀብት ዝግጅት ስለ አየር መንገዱ እድገትና ፈተናዎች ማብራሪያ ይሰጡናል።
በማንኛውም መስፈርት በዓለም አቀፍ ደረጃ መስፈርት በጣም በከፍተኛ ደረጃ እያደገ ነው። እንደው ለምሳሌ ያለፉትን 10 ዓመታት ጉዞ ብናየው ያለፉት 10 ዓመታት በአማካይ በየዓመቱ 25 በመቶ አድጓል አየር መንገዱ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የምሽቱ አብይ ርዕስ የሚያተኩረው ፊላዴልፊያ፣ ፔንሲልቬንያዊቱ ግዙፍ ከተማ ፊላዴልፊያ ላይ እየተካሄደ ባለው የሪፐብሊካን ፓርቲው ጉባኤ ላይ ይሆናል። ጉባኤውን እየተከታተለ ያለው ዘጋቢያችን ሶራ ሀለኬ የትናንትናውን የጉባኤውን መክፈቻ ስነ ስርዓት ሲከታተል አምሽቷል። ዛሬም እዛው ይገኛል። ሶራ አሁን መስመር ላይ ነው። ሶራ እንደምን አመሸ? ሶራ ትሰማኛለህ?
እሰማለሁ። ትንሽ ይቆራረጣል ግን እሰማለሁ።
እሺ፣ እንደምን አመሸ ሶራ። እንዴት ነው የትናንትናው የመክፈቻ ስነ ስርዓት የነበረው?
እንግዲህ የመክፈቻ ስነ ስርዓቱ በጣም የደመቀ ነበረ። ዲሞክራቶች አንድነትን ሰበኩ። ዶናልድ ትራምፕን ለማሸነፍ ተስማሙ ነው ትልቁ ነጥባቸው። ነጭና ጥቁር ሳይባል፣ ስደተኛ ድሀ ሳይለይ የቀድሞ አባቶቻችን እንዳወረሱን አሜሪካን የሁሉ ሰው መኖሪያ እናደርጋታለን ነው ትልቁ መልእክታቸው። በሀገሪቷ ሀብት ሁሉም እኩል የሚበለጸጉባት፣ ሁሉ በህግ ፊት እኩል የሚዳኙባት አሜሪካን እንጂ ዶናልድ ትራምፕ እና ሌሎች የምመኙት ለ1% ወይም ደግሞ ለ1% ብቻ የምታገለግለውን አሜሪካ መሆን የለባትም ነው ትልቁ መልእክታቸው። ሰለሞን፣
በትናንትናው ምሽት ከተናገሩት መካከል ሳንደርስ አንዱ ነበሩ። እንደውም የመጨረሻው የመዝጊያው ተናጋሪ ሳንደርስ ነበሩ። ሳንደርስ ደግሞ የክሊንተን ዋነኛው ተገዳዳሪ የነበሩ ናቸው በዚህ ውድድር ውስጥ እንደምናውቀው። እና እስቲ የእሳቸው ንግግር ጠቅልል አድርግልን።
ወደ እሳቸው ንግግር ከመሄዴ በፊት አንድ በጣም ተቀባይነት ያገኘ ሁሉም ተቀባይነት አግኝተዋል፣ ግን በከፍተኛ ሲደመጠ ነበረው በተቀባይነት ያገኘው እና በተለይም ጭብጨባና አድናቆትን ያተረፈው ሌላው ተናጋሪ የኒው ጀርሲ ሴኔተር ኮሪ ብሩከር ነበሩ። እንደገና እንነሳለን በማለት ነበር የታላቁ ገጣሚ ማያ አንጀሎን ግጥም መላልሶ በመናገር የተናገሩት። ኮሪ የሂለሪ ክሊንተን ምክትል ፕሬዚዳንት ይሆናሉ ተብሎ ከተገመቱት አንዱ ነበሩ። በንግግራቸው ዶናልድ ትራምፕ ሀገራችን ይከፋፍላል፣ ለሀገሪቷ አደጋ ይሆናሉ በሚል ትልቅ ንግግር ነበረ የተናገሩት።
አዎ፣ በጣም አነቃቂ ንግግር ነበር ሲናገሩ የነበረው እና ብዙ ሰው ነው የተነቃቃው በሳቸው ንግግር እናስታውሳለን።
እና ወደ ደየክኝ ልመለስና ሳንዴ ነበር ሰሞኑን አፈትልኮ የወጣው የሰው 20,000 በላይ ኢሜል መልእክቶች በዲኤንሲ ወይም ደግሞ ዴሞክራቲክ ናሽናል ኮንቬንሽን ባለስልጣናት መካከል ከ2015 ጀምሮ እስከ ሰሞኑን ድረስ ሂላሪ ክሊንተን በርሊን እንዲያሸንፉ ኃላፊዎቹ ሲጎሰጉሶ ነበር የሚል ዊኪሊክስ ወጥቶ ነበር። እንደውም በርኒ ሳንደርስ ሲናገሩ እንከፋፍል ንግግር እናገራለሁ ተብሎ በጣም ተፈርቶ ነበር። እንደተፈራ አልሆነም። እንደውም እኔ የሚያሰራኝ ከኢሜሉ ይልቅ የዶናልድ ትራምፕ አስተዳደር ነው የሚያሰራኝ፣ ለሀገሪቷም የሚያሰራ ነው ብሎ ነበር የተናገሩት። እንዲህ ነበር ሂላሪ ክሊንተንን ለምን መደገፍ እንዳስፈለጉ ሲናገሩ
I serve with her in the United States Senate and know her as a fierce advocate
በህግ መወሰኛው ምክር ቤት ውስጥ አብሬያት ሰርቻለሁ። ለህፃናት፣ ለሴቶችና የአካል ጉዳት ለደረሰባቸው ሰዎች መብቶች እንደምን ያለች ብርቱ ተሟጋች መሆኗን አውቃለሁ። ሂለሪ ክሊንተን ወደር የለሽ ፕሬዝዳንት ይወጣታል። እናም ዛሬ በዚህ ምሽት እዚህ ከርሷ ጋር መቆሜ ያኮራኛል።
እንግዲህ እንዳልከው ነው ሶራ፣ መጪው ጉዳይ የኔ ወይም የኛ ጉዳይ ሳይሆን የትውልድና የአሜሪካ ጉዳይ ነው እያሉ ነበር ሳንደርስ የተናገሩት። ቀጥል እስቲ ሌላ ነገር ካለህ። በነገራችን ላይ ዲሞክራቲክ ናሽናል ኮንቬንሽን የተባለው በዚህ ውስጥ የዲሞክራቲክ ፓርቲው ብሔራዊ ጉባኤ መሆኑን ባጭሩ ጠቀስ ላድርግ።
አዎ ከጥሩ። እንግዲህ በርኒ ሳንደርስ ንግግር ከማድረጋቸው በፊት ብዙ ሰዎች ነበሩ በውጪ ሰላማዊ ሰልፍ ሲያደርጉ የነበሩ። በውስጥም እንኳን አንዳንድ ሰዎች ሲናገሩ፣ ለምሳሌ የሄለሪ ክሊንተን ስም ሲጠራ የበርኒ ደጋፊዎች አንዳንዶቹ በጩኸት ሌላው ደግሞ የተለያየ ነገር በማስመልክት በማሳየት ሲናገሩ ነበሩ። በርኒ ሳንደርስ ግን
ቀደም ሲል ተደርጎ በነበረው ንግግር ለስብሰባ ላይ ጉባኤው ከመጀመሩ በፊት ነው እያልከኝ ያለኸው?
ከመጀመሩ በፊትም እና ከተጀመረ በኋላ ሰዎቹ ንግግር ከማድረጋቸው በፊት ሲቃወሙ ነበሩ። ለምሳሌ አንድ ሰው ሲናገር ይጮሁ ነበረ፣ የተለያየ ነገር ያሰሙ ነበረ። ግን እሳቸው ምንድን ነው የሚያደርጉት? ከትዊተር አካውንታቸው መልእክት እየላኩ በስብሰባ አዳራሽ ውስጥ አትረብሹ ወይንም ደግሞ ተረጋጉ የሚል አይነት መልእክት ያስተላለፉ ነበረ። ስለዚህ ነው ትልቅ ተደማጭነትን አግኝቷል። ሌላው ደግሞ የተናገሩት ብዙ ተናጋሪዎች ነበሩ። ሂለሪ ክሊንተን የሚያሞጋግሹ ሌሎችም ነበሩ። ለምሳሌ ሚሼል ኦባማ የፕሬዚዳንት ኦባማ ባለቤት ተናግሯል። እሳቸውም ደግሞ ፕሬዚዳንት ኦባማ ለሀገሪቱ ያደረጉትና ሀገሪቱን በማሳደግ ደረጃ ባለፉት ሀገሪቷ ከየት ተነሳ የት እንደደረሰች በጣም ሲያሞግሱ ነበሩ። እኔ ከእንግዲህ በኋላ የሚመስለኝና የምታየኝ እና የምመርጣቸው ሂለሪ ክሊንተን ነው። ምክንያቱም ይቺን ሀገር ወደ ፈለግናት ሊያደርስልን የምችሉ ድሃና ሀብታሙን ሳይለዩ አንድ የማድርጉን ሂለሪ ናቸው በምል ነው እኔ ከእሳቸው ጋር ነኝ ብሎ ነው የተናገሩ እንደ ነበር ያሉት።
And when I think about the kind of president that I want for my girls and all our children, that's what I want.
ለልጆቼና ለሌሎችም ልጆቻችን ምን አይነት ፕሬዝዳንት ይገባናል ብዬ ሳስብ የምፈልገው የተረጋገጠ ጥንካሬና ብርታት ያለው የሥራ ምን እንደሆነ የሚያውቅና አንክሮ የሚሰጠው ፕሬዝዳንት ነው። የሚያጋጥሙት ጉዳዮች እንዲያው ጥቁርና ነጭ አለመሆናቸውን፣ በ140 የትዊተር ፊደላት የሚፈቱ አለመሆናቸውን የሚረዳውን ነው።
እሺ ሶራ ቀጥል።
እንግዲህ ሌላው የተናገሩት ኤሊዛቤት ዋረን ናቸው። እስቲ ድምጻቸውን አንዴ እንስማና ከዛ በኋላ ጠቅላላ አድርገን እናገራለን።
When we turn on each other, rich guys like Trump.
እኛ እርስ በራሳችን ስንቃቃርና ስንለያይ ትራምፕን የመሳሰሉ ከበርቴዎች ለራሳቸው የበለጠ የግብር ቅነሳ ያደርጋሉ። እኛ ደግሞ ትምህርት ቤቶቻችንን ለመደገፍ ወይም አውራ ጎዳናዎቻችንን መልሰን ለመገንባት ወይም በልጆቻችን የወደፊት እድል ላይ ለማፍሰስ የምንችለው በቂ ገንዘብ አይኖረንም ማለት ነው።
እንግዲህ ሰለሞን እንደሰማሁ ኤሊዛቤት ዋረን የማሳቹሴት ሴኔተር ናቸው። ከሂለሪ ክሊንተን ጋር በተለያዩ መድረጎች በመገኘት የድጋፍ ንግግር አድርጎላቸዋል። ሂለሪ ክሊንተን ለአሜሪካ ፕሬዚዳንትነት በጣም ብቁ ናቸውና በምን ነው በተለያዩ ቦታ ሲናገሩላቸው የነበሩት። ንግግራቸው መሀል ግን የተለያዩ ጩኸቶችም ነበሩ። የበርኒ ሳንደርስ ደጋፊዎች በተለያዩ ነገር ሲናገሩ ድምጻቸውን ከፍ እያደረጉ አንዳንድ ምልክቶችን ሲያሰሙ ነበሩ። ግን ጠቅለል አድርገን ስናየው የአንድነት መንፈስ ነበረ። አንድነታቸው ግን ሁሉም እኩል አብሮ የሚበለጸጓትን አሜሪካ ለመመስረት ነው። እንደ ዶናልድ ትራምፕ 1% ወይም ደግሞ 1% እንደነሱ አባባል ማለት ነው መሆን የለባትም ነው ንግግራቸው በብዛት ያተኮረው። ሰለሞን
እንግዲህ የመጀመሪያዊቱ ጥቁር ቀዳሚት እመቤት ሚሼል ኦባማ ትናንት ባደረጉት ንግግር በባሮች በተሰራ ቤት በዋይት ሀውስ ውስጥ አድራለሁ፣ ልጆቼ ደግሞ በዋይት ሀውስ ግቢ ውስጥ ከውሻቸው ጋር ሲቦርቁ አያለሁኝ፣ ሂለሪ ክሊንተን ደግሞ ሴት በዚህች ሀገር ፕሬዚደንት እንደምትሆን ያሳዩኛል ብለው ነበረ። በጣም አነቃቂ ንግግር ነው ያደረጉት ሚሼል ኦባማ። በተጨማሪም ሶራ በጣም አመሰግናለሁኝ ስለ ዘገባህ። በዚሁ ቀጥል። በፌስቡክም ላይቭ እንደዚሁም የቪዲዮ ዘገባዎችህንም እንጠብቃለን። በጣም አመሰግናለሁኝ። ደህና እምሽ። መልካም ስራ ሶራ።
አመሰግናለሁ ሰለሞን። ዛሬም ዝግጅቶች አሉ፣ የተለያዩ ሰዎች ይናገራሉ። እንግዲህ ይህን ጠቅለል አድርገን
እስቲ አንድ ሁለቱን ጥቀስልኝ እስቲ ከመውጣታችን በፊት ከሚናገሩት
የዛሬ ተናጋሪዎች ቢል ክሊንተን ይናገራሉ፣ የቀድሞ ፕሬዚዳንት ማለት ነው። ናንሲ ፔሎሲ የዴሞክራቱ አፈ ጉባኤ፣
የአናሳዎቹ መሪ ማለት ነው የነበሩት። አዎ
ሄሪ ክሊንተን ይናገራሉ፣ የቀድሞ ጠቅላይ ፍርድ ቤት አቃቤ ሕግ ናቸው። ሌሎች ደግሞ ልጆቻቸው በፖሊሲች የተገደሉባቸው እናቶች ይናገራሉ። በአሜሪካ የጠመንጃ ሁከት ሲወገድ ሕግ ጠበቅ ያለ ሕግ ይውጣ በሚል ነው ብዙ የምናገሩት። ሌላው ደግሞ ዛሬ ሂለሪ ክሊንተን ይመረጣሉ፣ ዴሊጌቶች 4776
ድምፅ ይሰጣሉ በግዛቶቹ በስም እየተጠሩ
ናቸው።
እሺ ሶራ እንጠብቃለን ዘገባህም። በፌስቡክም ላይቭ ወይም በቀጥታ ስርጭት እንከታተልሃለን። በጣም አመሰግናለሁኝ በድጋሚ። መልካም ምሽት።
መልካም ምሽት ለሁላችን። አመሰግናለሁ ሰለሞን።
አመሰግናለሁ። ከአሜሪካ ድምፅ መጽሔት ነበር ያደመጣችሁት። ክቡራትና መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት ለዛሬ በጠራው አስቸኳይ ስብሰባ ሳይጠናቀቁ የቆዩ የተለያዩ አዋጆችን እንዲሁም የጠቅላይ ፍርድ ቤት እጩ ዳኞችን ሹመት አጽድቋል። በተለያዩ ዘገባዎች ሲጠቀስ የቆየው የሚኒስትሮች ሹምሽር ግን ለዛሬ በአስቸኳይ በጠራው ጉባኤ አልተካሄደም። አዋጆችን በአስቸኳይ ለማጸደቅ ለምን እንዳስፈለገም አልተገለጸም። እስክንድር ፍሬው ዝርዝር ዘገባ አለው።
ይህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አምስተኛው የሕዝብ ተወካዮች ምክር ቤት አንደኛ ዓመት የስራ ዘመን አንደኛ አስቸኳይ ስብሰባ ነው።
የዓመቱን ስራ ጨርሶ ለእረፍት ከተበተነ ሶስት ሳምንት እንኳን ያልሞላው ፓርላማ ነው ዛሬ የተሰበሰበው። የዛሬ አጀንዳዎቹ ግን የተለመዱና ከዚህ የስራ ዘመን የቀጠሉ መሆኑ ታይቷል። አፈጉባኤው አባዱላ ገመዳ ስብሰባውን የከፈቱትም አጀንዳዎቹን በማብራራት ነው።
በዛሬ የተያዙ አጀንዳዎች አንደኛ የፌዴራል ጠቅላይ ፍርድ ቤት እጩ ዳኞች ሹመትን መርምሮ ማጽደቅ፣ ሁለተኛ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለጎሬ የቴፒ መንገድ ማሻሻያ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት ለማጽደቅ የቀረበ ረቂቅ አዋጅን መርምሮ ማጽደቅ።
የፌዴራል ጠቅላይ ፍርድ ቤት እጩ ዳኞችን ሹመት ማጽደቅ የመጀመሪያው አጀንዳ ነበር። በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተላከውን የ16 ዳኞች ሹመት የውሳኔ ሀሳብ ያቀረቡትም በፓርላማው የመንግስት ረዳት ተጠሪ ሚኒስትር አቶ አማኑኤል አብርሃ ናቸው።
ከዚሁ መሸኛ ጋር የህይወት ታሪካቸው ተያይዞ የቀረበ ስለሆነ በቀረበው መሰረት ምክር ቤቱ ሹመቱን ተቀብሎ እንዲያጸድቅ እጠይቃለሁ። ኃይለማርያም ደሳለኝ ጠቅላይ ሚኒስትር።
እጩ ዳኞቹ በቅድሚያ በፌዴራል ዳኞች አስተዳደር ጉባኤ የተመረጡና ዝርዝራቸው ከአጭር የህይወት ታሪካቸው ጋር ወደ ጠቅላይ ሚኒስትሩ የተላከ መሆኑ ተመልክቷል። ጠቅላይ ሚኒስትሩም ይህንኑ ዝርዝር ወደ ፓርላማው በመላክ አጸድቀዋል። ፓርላማው ከዚህ በተጨማሪ የተለያዩ ረቂቅ አዋጆችን መርምሮ አጽድቋል። ረቂቅ አዋጆቹ በዚህ ዓመት በተለያየ ሂደት ውስጥ ያለፉና ሳይጠናቀቁ የቆዩ መሆናቸው ተገልጿል። ምክር ቤቱ የተመለከታቸው የፌዴራል የገቢ ግብር ረቂቅ አዋጅ፣ የንግድ ምዝገባና ፈቃድ ረቂቅ አዋጅ፣ የጂኦተርማል ሀብት ልማት ረቂቅ አዋጅ፣ የፌዴራል ዋና ኦዲተር መስሪያ ቤት ማቋቋሚያ ረቂቅ አዋጅና የብድር ስምምነትን የተመለከተ አዋጅ ናቸው። እናም በአንዳንድ ዘገባዎች እንደተገመተው ቢያንስ ዛሬ የሚኒስትሮች ሹምሽር አልተካሄደም። ጠቅላይ ሚኒስትር ኃይለማርያም ደሳለኝም አልተገኙም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን። ወደ ተከታዩ ዘገባ እናልፋለን። እስር ላይ የሚገኙት አራቱ የኦሮሞ ፌዴራላዊ ኮንግረስ አመራር አባላት የጀመሩት የረሃብ አድማ ዛሬ ሰባተኛ ቀኑን መያዙን የእስረኞቹ ቤተሰቦች አባላት ገልጸዋል። እስረኞቹን ዛሬ እንደ ጎበኟቸው ያስታወቁት የፓርቲው ምክትል ሊቀመንበር አካላቸው መዳከሙንና መጎዳታቸውን ተናግረዋል። አድማውን የጀመሩት እስረኞች ጥያቄያቸው ካልተመለሰ በረሃብ አድማው እንደሚገፉ አመልክተዋል። መለስካቸው አማሃ ተጨማሪ አለው ከአዲስ አበባ።
አቃቤ ሕግ ከወራት በፊት በሽብር ወንጀል ክስ ከመሰረተባቸው 22 ሰዎች መካከል የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ አመራር አባላት አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባ በሚገኙበት በቅሊንጦ ማረሚያ ቤት የጀመሩት የረሃብ አድማ ሰባተኛ ቀኑን ዛሬ እንደደፈነ የቤተሰብ አባላት ለቪኦኤ ገለጹ። ዛሬ ጉዳያቸውን ተመልክተው አንድ መፍትሄ እንዲሰጡልን የማረሚያ ቤቱን አስተዳዳሪዎች ለመማጸን ወደ ጽህፈት ቤቱ እንድንገባ ብንጠይቅም አልተፈቀደልንም ሲሉ የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱ ተናግረዋል። በቅሊንጦ ማረሚያ ቤት በረሃብ አድማ ላይ የሚገኙትን የኦሮሞ ፌዴራሊስት ኮንግሬስ የአመራር አባላትን እንደ ጎበኙ የሚናገሩት የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት ከአራቱ በአካል ያገኟቸው ሶስቱን ብቻ ነበረ። አራተኛው አቶ አዲሱ ቡላላ ከመድከማቸው የተነሳ ወደ ዘመድ መጠየቂያ ስፍራው መምጣት እንዳልቻሉም ተናግረዋል። ሌሎችን በተመለከተም የታዘቡትን ዘርዝረዋል።
እነዛን ሳገኛቸው በጣም ሰውነታቸው ቀንሷል። መንገድ ሀገር ነው መሄድ ይሄን ያህል የሚችሉ አይነት አይደሉም። ከፍተኛ የአካል መቀነስ ጉዳይ አለ እና ከፍተኛ ችግር ላይ ናሉ። የጠየቁት ጥያቄ ወይኒ ቤቱን ቀላል ጥያቄዎች ናቸው የጠየቅናቸው እና ይህን ጥያቄ መልስ ካልሰጡን ለሌላ መልስም ይህን አይል ደንታ የሌላቸው ናቸው።
አቶ ሙላቱ ከእስረኞቹ የፓርቲው አመራር አባላት ተነግሮኛል እንደሚሉት ከሆነ የእስር ቤቱ አስተዳደር እና አቶ ጉርሜሳ አያኖን የያዘበት ሁኔታ ከሌሎች እስረኞች የተለየና ጫና የበዛበት ነው። በኦሮሞነታቸው ብቻ በተለየ የከፋ አያያዝ የተያዙ መሆናቸውንም እንደገለጹላቸው አቶ ሙላቱ ለቪኦኤ ተናግረዋል። በዚህ ማረሚያ ቤት ሌላው ታራሚ ሁሉ በወዳጅ ዘመዱ ለሰዓታት የመጎብኛ ዕድል ሲሰጠው ለነሱ ግን በቀን ለ33 ደቂቃዎች ብቻ እንደሚፈቀድ፣ በጨለማ ቤት እንደሚታሰሩ፣ መድኃኒት እንደማይገባላቸውና የመሳሰሉት በደሎች እንደሚፈጸሙባቸው አስረድተውኛል ያሉት አቶ ሙላቱ፣ ያም ሆኖ የረሃብ አድማውን አቋርጠው መመገብ እንዲጀምሩ ለማግባባት እንደሞከሩም ገልጸዋል። ይሁንና የእስረኞቹ መልስ የተለየ ነበረ።
የጠየቅናቸው የመብት ጥያቄዎች ሊመለሱ የሚችሉና በማረሚያ ቤቱ ሊሻሻሉ የሚችሉ ማንኛውም ነገር ሊደረጉ የሚችሉ ናቸው። ግን ሆን ተብሎ ጫና ለመፍጠር የተደረገ ስለሆነ የጠየቅናቸው ጥያቄዎች እስኪሟላልን ድረስ እኛ አንበላም ነው ያሉት።
በመጨረሻም የእነዚህን አባሎቻቸውንም ሆነ በደል እየተፈጸመበት ነው ያሉትን ሕዝብ መፍትሄ እንዲሰጠው በሰላማዊ መንገድ ፓርቲያቸው ጥያቄዎቹን ማቅረቡን እንደሚቀጥልና የፍትህና የሰብአዊ መብት ተሟጋጅ አካላት ደግሞ ተጽዕኖ እንዲያሳድሩ ጠይቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞውን የአንድነት አመራር አባል የአቶ ሀብታሙ አያሌውን የጉዞ እገዳ በተመለከተ አቃቤ ሕግ ያለውን ክርክር በጽሑፍ እንዲያቀርብ አዲስ ትእዛዝ ሰጠ። የመልስ ሰጪዎች ጠበቃ ትእዛዙ ጥያቄ ያስነሳል ይላሉ። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል።
ጠቅላይ ፍርድ ቤቱ ዛሬ በሰጠው አዲስ ትእዛዝ አቃቤ ሕግ አቶ ሀብታሙ አያሌው የገጠመው የጤና እክል በሀገር ውስጥ በሚሰጥ ሕክምና ለማዳን ስለማይቻል ወደ ውጭ ሀገር እንዲሄድ የሚያመለክት የሕክምና ማስረጃ ስላቀረበ በተጣለበት የጉዞ እግድ ላይ ያለውን አስተያየት ወይም ክርክር በጽሑፍ እንዲያቀርብ የሚል ነው። አቃቤ ሕግ ለቃል ክርክር ተዘጋጅቶ መምጣቱን ለፍርድ ቤቱ ቢገልጽም ክርክሩ በጽሑፍ እንዲቀርብ ፍርድ ቤቱ መወሰኑን አስታውቆ ለውሳኔው ዋናው ምክንያት ጭብጥ ለመያዝ የሚያመቸው ክርክሩ በጽሑፍ ሲሰፍር እንደሆነም አብራርተዋል። የመልስ ሰጪ ጠበቃ አቶ አማሃ መኮንን በበኩላቸው ጉዳዩ አጭርና ግልጽ እንደሆነ፣ እግዱም እንዲነሳ ጥያቄ ከቀረበ ኮር ያላነሰ ጊዜ እንዳለው እንዲሁም የአቶ ሀብታሙ አያሌው ጤንነትም ሁኔታ ከጊዜ ወደ ጊዜ እየተባባሰ እየሄደ መሆኑንና አቃቤ ሕግም ለቃል ክርክሩ ተዘጋጅቶ የመጣ መሆኑን በመግለጽ ፍርድ ቤቱ ይህንኑ አዳምጦ ተገቢ የመሰለውን ውሳኔ እንዲሰጥ ጠይቀዋል። ለፍርድ ቤቱ ከጉዳዩ አጣራፊነት አኳያ ሌላ አማራጭም ቀርቦ እንደነበረ አቶ አምሃ መኮንን አብራርተዋል።
አቃቤ ሕጉ በነገ ዕለት ሊያቀርብ እንደሚችል ለፍርድ ቤቱ ገልጿል። በእኛም በኩል ከጉዳዩ አጣዳፊነት አንጻር በአዳሪ ወይም በነገ ዕለት አቃቤ ሕግ እንዲያቀርብ እንዲታዘዝ ጠይቀናል። ፍርድ ቤቱ ግን ይህንንም ባለመቀበል ያው ለ ሐምሌ 22 የአቃቤ ሕግን አስተያየት ለመቀበል ቀጥሮ በዚሁ ሁኔታ ነው የተጠናቀቀው ዛሬ።
አቶ አማ መኮንን ጨምረውም መልስ ሰጪ አቶ አብታሙ አያሌው በገጠመው የጤና ችግር ሳቢያ ላቀረበው አቤቱታ የአቃቤ ሕግ ጣልቃ ገብነት ከሥነ ሥርዓት ሕጉ አኳያ ጥያቄ እንዲያነሱ ያስገድዳቸው እንደሆነም አብራርተዋል።
በእኔ በኩል ከሥነ ሥርዓት አንጻር ጥያቄ አለኝ። ይሄ ማስረጃ ነው የቀረበው። ማስረጃው በቂ ነው አይደለም የሚለውን ፍርድ ቤቱ በራሱ መወሰን ይገባዋል ወይም ይችላል የሚል እምነት ነው ያለኝ እንጂ በክርክሩ የግራ ቀኝ ወገኖች የሚሟገቱበት ወይም ሊሟገቱበት የሚገባ ጉዳይ ነው ብዬም አላምንም። አስቀድሞ በዚህ ጉዳይ በሀብታሙ አያሌውም ሆነ በሌሎች አቃቤ ሕግ ይግባኝ ካለ በኋላ በሀብታሙ አያሌውም ሆነ በሌሎች መልስ ሰጪዎች ላይ ይሄ የጉዞ ክልከላ ግድ ሲሰጥ ግራ ቀኛችን መልስ ሰጪዎች በምን ሁኔታ ይቆዩ የሚለው ላይ ተከራክረን አስተያየት ሰጥተን ፍርድ ቤቱ አቋም የወሰደበት ጉዳይ አይደለም። ከስር ሲፈቱ ከተፈቱ በኋላ አቋያየታቸው እንዴት የሆነ ይሁን በሚለው ላይ ለአቃቤ ሕግም ለእኛም እድል ተሰጥቶን አስተያየት ሰጠንበት የተወሰነ ውሳኔ አይደለም። እግዱ ሲሰጥ ምንም ተሳትፎ ያልነበረው አቃቤ ሕግ አስተያየት ይስጥበት ወይም እንዲከራከር ይቅረብ ሲባል በእኛ በኩል አግባብነቱ ላይ ጥያቄ አለን።
አቶ ሀብታሙ አያሌውንና ሌሎች ሶስት የተለያዩ የተቃዋሚ ፓርቲዎች አመራር አባላትን እንዲሁም ሌላ አንድ ተጠርጣሪን ጨምሮ አቃቤ ሕግ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከሁለት ዓመታት በፊት በሽብር ወንጀል ክስ መስርቶባቸው ነበረ። ይሁንና ነሐሴ 14 ቀን 2007 ዓ.ም ፍርድ ቤቱ በሰጠው ብይን አምስቱም ተከሳሾች የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ32 ደቂቃ ሊል ነው። ጥቂት ሰከንዶች ይቀራሉ። ዋሽንግተን ዲሲና አካባቢዋ ደግሞ ማክሰኞ ሐምሌ 19 2008 ዓ.ም ከቀኑ 8 ሰዓት ከ32 ደቂቃ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። እንዲሁም በ19ና በ49 ሜትር ባንድ አጭር ሞገድ ከሰኞ እስከ አርብ ከምሽቱ 1:30 እስከ 2 ሰዓት ጋቢናን እንድትከታተሉ እንጋብዛለን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን። አሁን ከስልክ አስተያየቶቻችሁ ጥቂቶቹን እናሰማለን።
ቪዲዮዎች ለመደወል የፈለግኩበት አቶ ግዛውና አቶ ጸጋ የሚባሉ ሰውዬ በአሉላ ፕሮግራም ላይ ቀርበው በሰጡ ላይ አንድ ሰውዬ አቶ ግዛውን ሲያወግዙ ስለሰማው ነው። ምክንያቱም አቶ ግዛው የተናገሩት ምንድን ነው፣ አማራውን ወከልኩ ያሉት ሰዎች ራሳቸው አማራ አይደሉ፣ እነ በረከት ስምኦን ሌሎችም አሉ። ልክ ናቸው። ምክንያቱም በህወሓት አደረጃጀት መሰረት ብሔረሰብ ብሔረሰቡን የመወከልበት ነው። እኔ በግጥ እንደ አቶ ግዛው አላምንበትም። አቶ ግዛው የፈለጉት ምንድን ነው፣ የህወሓትን መሰሪነት ለማሳየት ነው። አማራው ድርጅት እንደሌለውና አማራው ቢሰቃይም ቢሰደድም ግድ የለውም ማለት ነው። ሌላው ደግሞ በጣም የሚገርመው በጎንደር አካባቢ ንብረት ጠፋ ተብሎ በህወሓት ሚዲያ ኡኡ ይባላል። በጉራ ፈርዳ፣ በቤንሻንጉል፣ በተለያየ አማራው ሲገደል ሲፈጅ ምን ሲል ማንም ነገር ያለው የለም። በኦጋዴን ሬሳ እንደ ዕቃ ሲቆጠር ማንም ምን ያለም። በጋምቤላ ያ ሁሉ ሲጨፈጨፍ ማንም ያለ። በኦሮሚያ እናትና ልጅ ጎን ለጎን ሲወድቁ፣ እርጉዝ ሴት ስትገደል፣ የዘጠኝ ዓመት ተማሪ ሲገደል እንደ ሰው አልተቆጠሩም። ለንብረት ግን ከሰው የበለጠ እንትን አላቸው ማለት ህወሓቶች። ሌላው ቀርቶ ህወሓቶች ኢትዮጵያ ውስጥ ያለውን ልዩነት ለማየት ከፈለጋችሁ እነሱ አደራጅተው በመኪና ጭነው መጥተው ቲሸርት አልብሰው ሰላማዊ ሰልፍ ያወጣሉ። ሌላው ግን ሰላማዊ ሰልፍ መውጣት ቀርቶ እንዲያስብም አይፈልጉም። እነ እስክንድር፣ እነ አንዱዓለም፣ እነ ተመስገን የታሰሩት እኮ የሚሳደዱት እኮ። ሌላው ቀርቶ ሀብታሙን ተመልከቱት። የታመመን ሰው አልጋ ላይ ሙት ብሎ ሕክምና የሚከለከል እነ በቀለ ገርባን።
ሄሎ ቢዮዎች እንደምን አላችሁ? ናይሮቢ ነው ኑሮ፣ ስደተኛ ነኝ። እኔ በጣም የእናንተ ሬዲዮ እንደሚከታተለውና ሁሉ ጊዜ በተለያዩ ሚዲያዎች የማልሰማቸው ነገሮች ከእናንተ እንደሚሰማና እንደምረካባቸው ነው እንጂ አንዳንድ ነገሮች በተለይ በጋምቤላ ዙሪያ የሚከሰቱ ችግሮች፣ ጋምቤላ ኢትዮጵያ ልጆች ላይ የሚከሰቱ ችግሮች እስከዚህም እንደማትዘግቡ ይገባኛል። ነገር ግን ችግሩ ያው ከመንስኤ ነው። ምናልባት የእናንተ መረጃ አቀባይ የለም እዛ፣ ይህም ከውጭም ደግሞ ምናልባት
በእናንተ የሚያቀብሉ ስለገንብል የሚያቀብሉ ሰው ሁን መረጃ የሚያቀብሉ ሰው የለም። ምክንያቱም አሁን ይህን ያልኩበት ያለ ምክንያት አለን። በሶስት ሱዳን አካባቢ በ2003 ዓመተ ምህረት በጋምቤላ ግድያ ተፈናቅለው ወደ ሶስት ሱዳን የገቡ ስደተኞች አንዱ የጋምቤላ ኒዋፍ ስደተኞች አሁን በሶስት ሱዳን ስደተኛ ጎሮም የሚባል ካምፕ ብዙ ካምፕ አካባቢ እየኖሩ ያለው ከ2000 በላይ የጋምቤላ ልጆች አሉ እዛ።
ሰላም ቪዎች፣ ትናንት መለስካቸው አማ ከአዲስ አበባ ባቀረበው ሪፖርት ላይ ቤታቸው የፈረሰባቸውን አዳምጠናል። ብዙዎቹን ሮሯቸውን፣ ብሶታቸውን፣ ለቅሷቸውን ሰምተናል። ችግረኞችን ከቦታቸው አንስተው መጠለያ ሳያስገቡ ቤታቸውን ማፍረስ እንዴት ነው ነገሩ? ሜዳ ላይ ከወደቁ በኋላ ነው ቤቱ የሚሰራው መጠለያው የሚሰራው? አልገባኝም። በደንብ ሁኔታ እንድታቀርብልን እፈልጋለሁ። ከዲሲ ደቡብ ጭመናንጣ ነኝ። አመሰግናለሁ።
ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች፣ ተዘዋዋሪው የስልክ መስመራችን በነጻ የምትደውሉበት ነው፣ ግን ተዘዋዋሪ ነው። 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት ማኖራችሁን አትዘንጉ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የፕሮግራሙ መሪ ብርሃን ኃይሉ ነች። ቴክኒሻኑ ጆጊል ነው።
የዜናና ትንታኔው መጽሔት አስተያየታችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሙዚቃን ጋብዛችሁ የዛሬው ሙዚቃ የአለማየሁ እሸቴን የወይን ሀረጊቱ የተሰኘውን ነው ሰሎሞን የመረጠልን።
ድንቁን ተናፋቂውንና ተወዳጁን አለማየሁ እሸቴን የሰማችሁት የወይን ሀረጊቱ። የዛሬ ጋባዣችሁ መስታወት አራጋው ነች። በጣም እናመሰግናለን ለምርጫዋ መስታወትንም። አሁን ከምሽቱ 3 ሰዓት ከ39 ደቂቃ ሆኗል። የሰዓቱን ዋና ዋና ዜናዎች አዳነች ታሰማናለች።
የዩናይትድ ስቴትስ ዲሞክራቲክ ፓርቲ ትላንት በፊላደልፊያ ከተማ ብሔራዊ ጉባኤውን ከፍቷል። ልዩነቶችን ወደ ጎን ትተው በአንድነት ለመራመድ እንዲችሉ በድርጅቱ ትልቅ ቦታ ያላቸው አባላት ከሂለሪ ክሊንተን ጎን በመቆም ንግግር አድርገዋል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ድርጅቱን ወክለው ለፕሬዝደንትነት እንዲወዳደሩ ለመሰየም ድርጅቱ ተዘጋጅቷል። የዲሞክራሲያዊ ፓርቲ አባላት ሾልኮው በወጡ የኢሜይል መልእክቶች የደረሰውን ቅሌት ለማረጋጋት በመሞከር ላይ ባሉበት በአሁኑ ወቅት በርካታ ዲሞክራቶች ትኩረቱ ወደ ሩሲያ እንዲዞር እየጣሩ ነው። በሚቀጥሉ 3 ብቻ ለስድስት ሚሊዮን ሰዎች የኤችአይቪ ኤድስ ምርመራ ለማድረግ ያለመ ዘመቻ ዛሬ በኢትዮጵያ ይፋ ተደረገ። ከአሜሪካ ኤምባሲ በተሰራጨው መረጃ መሰረት ዩናይትድ ስቴትስና ዓለም አቀፍ ተቋማት ለዚሁ ዘመቻ ድጋፍ ያደርጋሉ። በኢትዮጵያና በኤርትራ ድንበር አካባቢ በሚገኙ ገሩሰናይ በተባለው አካባቢ መንገድ ላይ በተቀበረ ፈንጂ አገልግሎት በመስጠት ላይ በነበሩ አምቡላንስ ላይ አደጋ ማድረሱ ተገለጸ። በአደጋው ሹፌሩን ጨምሮ አምቡላንሱ ውስጥ የነበሩ 2 ነፍሰ ጡሮችና ሐኪሞች መሞታቸውን ግርማይ ገብሩ ከመቀሌ ባስተላለፈው ዘገባ ነግሮናል። በፈረንሳይ ኖርማንዲ ቤተ ክርስቲያን ውስጥ አንድ ካቶሊክ ካህንን የገደሉ ሰዎች እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ወታደሮች ናቸው ሲል ከቡድኑ ጋር የተሳሰረ የዜና አገልግሎት ገልጿል። ዩናይትድ ስቴትስ አስከፊ ጥቃት በማለት አጥብቃ አውግዛዋለች። ፈረንሳይና ዩናይትድ ስቴትስ የእምነት ነጻነትን ለማስከበር ቆርጦ የተነሱ ሀገሮች ናቸው። ይህ ቁርጠኝነት ማንም ቢሆን አይነቅለውም ሲሉ የብሔራዊ ጸጥታ ካውንስል ቃል አቀባይ ተናግረዋል። አድማጮች፣ ዜናችን እዚህ ላይ ያበቃ።
አመሰግናለሁኝ አዳነች ለሰዓቱ ዋና ዋና ዜና። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። የፌስቡክና ትዊተር አድራሻችን ቪኦኤ አምሃሪክ ነው። ዝግጅቶቻችንን ተከታተሉ፣ ሐሳቦቻችሁን ተለዋወጡ፣ ተነጋገሩ። አሁን 3 ሰዓት ከ42 ደቂቃ ሆኗል። ወደ ተከታዩ ዝግጅታችን እንለፍ። ሐኪሙን ይጠይቁ።
ሐኪሙን ይጠይቁ በምሽቱ ቅንብሩ ለወትሮው እምብዛም በማያሳስብ ለአንዳንዶቹ ግን አሳሳቢ ሁኔታን እስከ መከሰት የሚደርስ ጤና ነክ ርዕስ ላይ የተጀመረ ዝግጅት ነው የሚመለከተው። ለመሆኑ በጣም ጎልቶ የሚሰማና አንዳንዴም ምቾት የሚነሳ ብሎም የሀፍረት ስሜት እንዲሰማ ጭምር የሚያደርግ የሆድ መንጓጓት ድምፅ በራሱ ምንድን ነው ሲሉ 3 የፕሮግራሙ ተከታታዮች ባደረሱን የኢሜይል ጥያቄዎች መነሻነት የተጀመረ የባለሙያ ማብራሪያ በዛሬው ዝግጅት በህመምነት የሚፈረጁ ሁኔታዎችን ይመረምራል። ሙያዊ ትንተናውን የሚሰጡን ዶክተር ሞጎስ ገብረ ማርያም በዚሁ በዩናይትድ ስቴትስ ባልቲሞር ከተማ በሚገኘው የቦን ሴኩርስ ሆስፒታል የኩላሊትና የውስጥ ደዌ ሕክምና ልዩ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ቅንብሩ እናምራ።
ዶክተር ሞገስ ገብረ ማርያም በድጋሚ ለጊዜው አመሰግናለሁ። ባለፈው ሳምንት ቃለ ምልልሳችን ሆድ ውስጥ የሚንጓጓ ድምፅ መኖር በጣም ከተለመደው ጎልቶ መሰማት ምንድን ነው ስንል የቀደሙትን ሁኔታዎች ተመልክተናል። ከዚህ ከሚንጓጓ ድምፅ ጋር ተያይዘው የሚመጡ የህመም ሁኔታዎች ምንድን ናቸው?
ከሆድ መንጓጓት ጋር ብዙ ጊዜ መታየት ያለባቸውና ጠልቅ የሚያመጡ ብዙ የበሽታ አይነቶች አሉ። ነገር ግን ብዛታቸው በጣም ብዙ ከሆነ አንዳንዶቹ እንዘረዝርና ሌላ ጊዜ መርጠን ብዙ ልነጋገርባቸው እንችላለን። በጠቅላላ ሆድ መንጓጓት እና ቁርጠት ከሚያመጡ በሽታ ስሞቻቸው አንደኛው ለምሳሌ ክሮንስ ዲዚዝ የሚባል የትልቅ አንጀት እና የወተት አንጀት በሽታ ነው። ይህ በሽታ ብዙ ጊዜ ቁርጠት ያመጣል፣ ማስታወክ ያመጣል፣ መመንመን ያመጣል፣ ተቅማጥ እና ደግሞ ድርቀት እያከታተል ያመጣ ይችላል። እነዚህ በሽታዎች ብዙ ምርምር የተደረገባቸው የዛሬ ያህል ደግሞ ብዙ መድኃኒት ያልተገኘላቸው በሙከራ ላይ የሚገኙ መድኃኒቶች የምንጠቀምባቸው በሽታዎች ናቸው። ይህንን አንድ ቀን በደንብ ብንተጋገርበት ደስ ይለኛል።
መልካም።
ሌላ ደግሞ ዳይቨርቲኩላይተስ የሚባል በሽታ አለ። ይኸውም የትልቁ አንጀታችን ግድግዳ ውስጥ ያሉ ፖኬትስ ልበላቸው
እንደ ኪስ ጥፋቶች ነው የሚታዩ
ኪሶች። እነዚህ ውስጥ ባክቴሪያዎች ሲያድጉ እነዚህ ባክቴሪያዎች ተቅማጥ ሊያመጡ ይችላሉ፣ ፔል ሊያመጡ ይችላሉ፣ ክራምፕ ያመጡ ቁርጠት ያመጣሉ እና የሆድ መጓጓዝ ሊያመጡ ይችላሉ። እነዚህ ዳይቨርቲኩላይተስ እንላቸዋለን። ሌላ ደግሞ ኮርስ በኢትዮጵያና በአፍሪካ ውስጥ የምንኖር ደግሞ ብዙ ጊዜ የተውሳኮች የኢንፌክሽስ ፓራሲቲክ ባክቴሪያል ኮላይተስ ይባላሉ። እነዚህ ብዙ ጊዜ መጠቀርባቸው ለሰንዳሜራ እንደ ጃርዲያ ያሉ እነዚህ ኢንፌክሽኖች ተቅማጥ፣ ቁርጠት፣ ሆድ መንጓጓት ሊያመጡ ይችላሉ። ስለዚህ እነዚህን የስጋ ምርመራ ማድረግ ብዙዎቹን መለየታቸውና ዳግኖሳቸው ማግኘት ይቻላል። ሌላ ደግሞ እንደዚሁ በሌላ ደግሞ መታየት ያለባቸው ለምሳሌ የአንጀት መታጠፍ ምልክቶች ቢሆኑ ለምሳሌ ሀርኒያዎች ካሉ
ሽንቁር አበጅቶ ከሆድ ዕቃ ወደ ሌላ ክፍል ገብቶ የሚሄድ የሰውነት ሽንቁር
አበጅቶ የአንጀት መታጠፍ የሚያመጣ ማምጠሽ መጣዋል። ለምሳሌ ሄርኒያው አንጀታችን በየጊዜው መሸራሸር ይኖርበታል። ስለዚህ ይህ መሸራሸር ለምሳሌ የሚታወቅበት ምክንያት አንጠባሳ ቢገኝ ወይም ደግሞ አንጀቱ ውስጥ በሱ ከታጠፈ እነዚህ አንጀታችን በደንብ ስለማሸራሻቸው የአንጀታችን ንቅናቄ ስለሚያናጉት የአንጀት መታጠፍ ወይም ኦብስትራክሽን ያመጣሉ። እነዚህ ብዙ ጊዜ በሙሉም ሆነ በከፊል አንጀታችን ከታጠፈ ሆድ ዕቃ መንጓጓት፣ መታጠፍ፣ ማስታወክ፣ መነፋት እና ይህን የመሳሰለ ሊያመጡ ይችላሉ። እነዚህ መታየትባቸዋል። ሌላ ደግሞ ኤ ዳይናሚክ ኢኤስ የሚባለው አንጀታችን አንዳንድ ኬሚካሎች በሚጎሉበት ጊዜ ዝም ብሎ መነቃ ያቆምና አየሩ ጋሶች በሚነፋበት ጊዜ ይህ ኤ ዳይናሚክ ኢኤስ የሚባል
ሁኔታ ይከሰታል፣
የአንጀት መታጠፍ ያመጣል። በጠቅላላው እንግዲህ እነዚህን የመሳሰሉ በሽታዎችን ምናልባት ከተፈለገ በጥልቀት ብንነጋገርባቸው ለአድማጮች ጠቃሚ ይመስለኛል።
ልክ ነው። በተናጥል የህመም ሁኔታዎቹን እንድንመለከትን በቀጣይ ፕሮግራማችን በዝርዝር እንመለስባቸዋለን። ዶክተር ሞገስ፣ ለአሁኑ ግን እነኚህ የህመም ሁኔታዎችም አብረው ሊነሱ ስለሚችሉ ቀደም ብለን እንዳነሳ ነው የሀፍረት ስሜት ከመፍጠር ባሻገር የሆድ መንጓጓት ቀደም ብሎ የገለጿቸው ምልክቶች የሚታዩ ከሆነ የሕክምና እርዳታ የሚፈልግ ነው።
እንግዲህ እንዳነሱ የሆድ መንጓጓት የሚያመጣ ጠንቅ የሚያመጣ ከሆነ ከሌላ ምልክት ጋር መያያዝ አለበት። ሆድ መንጓጓትና ቁርጠት፣ ሆድ መንጓጓትና ማስታወክ፣ መንጓጓትና ተቅማጥ፣ ይሄ ከሆነ ብቻ ነው ወደ ሕክምና ወደ ሐኪም ቤት መሄድ እንጂ ሆድ መንጓጓት ለብቻው ህመም ማስከተል ከሆነ ወደ ሐኪም ጋር መሄድ የሚያስፈልግ
ላያሳስብ ይችላል ማለት ነው።
አዎ።
በተቃራኒው የሚፈጠርበት ሁኔታ አለ። ይሄ ሆድ መንጓጓት በተፈጥሮ ሰውነታችን ሲሰራ አንጀታችን በእንቅስቃሴ ላይ ሲኖር የሚሰማ ድምጽ መሆኑን አስረድተውናል በቀደመ ፕሮግራማችን። ነገር ግን በመደበኛ ሁኔታ በውጭ ላለ ሰው የማይሰማ የነበረው አልፎ ሲሰማ ሲጎላ ነው አሁን ወደ ተነጋገርንበት ደረጃ የሚደርሰው ብለዋል። ያ ከውጭ ላለ ጆሮ እምብዛም የማይሰማ ድምጽ ሲከስምሳ ጨርሶ የማይሰማበት በተለያዩ ህመም ሁኔታዎች የሚፈጠርበት ሁኔታ አለ።
እንደምናውቀው አብዛኛው 99% ሁሉ ጊዜ የሆዳችን መንጓጓት አይሰማም፣ ማንም አይሰማም። ስለዚህ ነው በሚሰማበት ጊዜ አዲስ ነገር የሚሆነው። በማዳመጫ ስናዳምጥ ግን ሁላችንም አንጀታችን ድምፅ ማሰማት አለበት። ይኸውም ኖርማል ባውል ሳውንድ እንላቸዋል። ይኸውም አንጎላችን አንጀታችን በሚሰራበት ጊዜ
ስማት ያለባቸው
አየርና ጋዝ ከየቦታው ሲላወስ ሲፈጭ የሚሰጠው ጤናማ ድምፅ አለ። ይህ ድምፅ ሁልጊዜ መኖር አለበት። ይህ ድምፅ ከሌለ ግን ኢሊየስ ይባላል። አንጀታችን ተኝቷል ማለት ነው። ይህ የሚተኛበት በበሽታ ምክንያት ብቻ ነው እና ይህ አንጀት የሚተኛበት ብዙ ምክንያቶች አሉ። ያን ጊዜ ሰውየው አንድ አይ ስሜት ሰጥቷል፣ ወይም የሆድ መነፋት ችግር ወይም ማስታወስ ችግር ይኖራል። ስለዚህ በማዳመጫ ሐኪም በሚሰማበት ጊዜ የአንጀት ድምፅ ከሌለ የበሽታ ምልክት ነው።
መልካም። ይህ የበሽታ ምልክት ምንድን ነው? እንዴት ሲረዳል? ቀደም ብለው የገለጹትን በሚቀጥለው ፕሮግራማችን እናነሳለን። አንድ የመጨረሻ ጥያቄ ልጠይቅ። በስሜት መዋዠቅ ሲህ ጎልቶ የሚሰማ የሆድ መንጓጓት ድምፅ በስሜት መዋዠቅ ሊመጣ ይችላል። በጭንቀት በውጥረት አንዳንድ ጊዜ ሰዎች ሲረበሹ በመረበሼ ነው የሚል ነገር ምክንያት ሲሰጡ ይሰማል። እንደዚህ ያለ ሁኔታ በሕክምና ተቀባይነት አለው?
አዎ አለው። በእውነቱ አንዳንዴ ሰው በሚደረግበት ጊዜ በሚያዝበት ጊዜ የሆድ መንጓጓት፣ የሆድ መቁረጥ ሊመጣ ይችላል። ይሄ ደግሞ የታወቀ ነው። አድሬናል የሚባል ሆርሞን ምክንያት የተነሳ ነው። አንዳንዶች እንዲያውም ከቁርጠት አልፎ ተቅማጥም የሚመጣባቸው ጊዜ አለ። ይህ የተረጋገጠ ነው፣ የታወቀ ነው።
መልካም። ዶክተር ሞገስ ገብረ ማርያም የኩላሊትና የውስጥ ደዌ ልዩ ሕክምና ባለሙያ፣ ቀደም ብለው ለተነሱት ዝርዝር የህመም ሁኔታዎች በቀጣይ ፕሮግራማችን መልሰን እናገኝታለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ። አመሰግናለሁ።
ዶክተር ሞገስንና አሉላን እናመሰግናለን። አሁን ደግሞ ንግድና ምጣኔ ሀብት።
የኢትዮጵያ አየር መንገድ ከምስራቅ ዩናይትድ ስቴትስ ኒውዮርክ፣ ኒው ጀርሲ እና ከኔክቲከትን አገናኝቶ ከኒውዮርክ ኒው ጀርሲ ተነስቶ በቶጎ ዋና ከተማ ሎሜ አድርጎ ወደ አዲስ አበባ የሚያመራ አዲስ መስመር በያዝነው ወር ጀምሯል። የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ሥራ አስኪያጅ አቶ ንጉሡ ወርቁን ሄኖክ ሰማእግዜር አነጋግሯል።
በማንኛውም መስፈርት በዓለም አቀፍ ደረጃ መስፈርት በጣም በከፍተኛ ደረጃ እያደገ ነው። እንደው ለምሳሌ ያለፉትን 10 ዓመታት ጉዞ ብናየው ያለፉት 10 ዓመታት በአማካይ በየዓመቱ 25% አድጓል አየር መንገዱ በአይሮፕላን ብዛት፣ በመዳረሻ ጣቢያ ቁጥር፣ በመሳሰሉት በትርፍም በገቢም። ይሄ ሁሉ እንግዲህ እድገት የሚመጣው ጥሩ ፍላጎት ስላለ ከመንገደኞቹም የአየር መንገዱም አመራር ቁርጠኝነት ነው እና በጣም በማያሻማ መልኩ እንደውም የዓለም አቀፍ የአየር መንገድ አሶሴሽን አያታ የሚባለው በትርፍም በረቨኑም አንደኛ ነው ብሎ የመሰከረለት ነው እና በቀዳሚነት አገልግሎት እየሰጠ ነው።
እንግዲህ አነስተኛ የሆኑ አየር መንገዶች በፍጥነት መካከለኛ አየር መንገድ የመሆን ብቃት አላቸው። በፍጥነትም ነው የሚያድጉት። ትልቁ ፈተናችሁ እናንተም የምትረዱት ጉዳይ ነው፣ ከዚህ በፊትም ከስራ አስኪያጆች ጋር ስንነጋገር የሚገልጹት ነው። ትልቅ በምትሆኑ ጊዜ አገልግሎት፣ የተሻለ ዋጋ፣ የገበያ ተወዳዳሪነት፣ እነዚህን ሁሉ አንድ ላይ ማምጣት ያስፈልጋልና ይህንን ፈተናስ እንዴት ነው የምትወጡት? ገና አልደረሳችሁበትም፣ ግን ስደርሱበት እንዴት ነው አስቀድማችሁ የምታስቡት ጉዳይ ነው?
ልክ ነው። መሰረቶች የምንላቸው ወይም ፒላርስ የምንላቸው አሉ። አየር መንገዱ በጣም በከፍተኛ ደረጃ እያደገ ስለሆነ ይህን እድገቱን ተሸክሞ ቀጣይ ዓመታት ለመጓዝ የሚያስችሉ የምንሰራቸው መሰረቶች ስራዎች አሉ። አንዱ ለምሳሌ ለአየር መንገዱ አገልግሎት የሚውሉ የተለያየ ሙያተኞችን የሚያሰለጥን ተቋም ገንብተናል። በከፍተኛ ደረጃ አየር መንገዱን ለብዙ ዘመናት ወደፊት ይወስደዋል። ሌላ በኢንፎርሜሽን ሲስተም ወይም በኢንፎርሜሽን ሲስተም አየር መንገዱን ኤስኤፒ የሚባል በዓለም አቀፍ ደረጃ ቁጥር አንድ የሆነ ሲስተም ማለት ነው። እሱ እንጠቀማለን። የአይቲ እርዳታ ማለት ነው። ሰራተኞቹ እናሰለጥናለን። አይሮፕላኖቻችን ደግሞ ሞደርን አዳዲስ እናደርጋቸዋለን። እነዚህ ደግሞ በዋጋ ይቀንስልናል፣ አየር መንገዱን ትርፋማ ያደርገዋል ማለት ነው። እና እነዚህ መሰረታዊ ስራዎች እየተሰራ ስለሆነ አየር መንገዱ በማደጉ የሚመጡት ቻሌንጆች ወይም ፈተናዎች ለመቋቋም ያስችሉናል ብለን እየሰራ ነው።
ስለዚህ በስፋት ነው ቴክኖሎጂ ላይ ኢንቨስት እያደረጋችሁ ያላችሁት?
ልክ ነው።
እና በሌሎችም ዘርፎች። ሌላው የአቅም ግንባታ ጉዳይ ነው። በአፍሪካ የአቪዬሽን ኢንዱስትሪ ውስጥ ሰፊ የሆነ የአቅም ግንባታ ስራ ትሰራላችሁ። ፓይለቶች ታሰለጥናላችሁ፣ አስተናጋጆች ታሰለጥናላችሁ፣ ቴክኒሽያኖች ታሰለጥናላችሁ። ከዛም በተጨማሪ ደግሞ የጥገና አገልግሎትም ትሰጣላችሁ። በአፍሪካ በአጠቃላይ እንደዚህ አይነት አቅም በመገንባት ረገድ እንደናንተ ያሉ ድርጅቶች ያላቸውና ሊኖራቸው የሚገባው ሚና ምንድን ነው?
አፍሪካ ቅድም እንደተናገር ነው ትልቅ ነው። ኢትዮጵያ አየር መንገድ ብቻ ይችለዋል ብለን አልናምንም። በዋናነት እኛ የራሳችንን ድርሻ እንወጣለን፣ አቅም በመገንባት ኢንዱስትሪው እንዲያድግ እንዲስፋፋ። እንደውም በመሰረቱ እኛ ብቻ እናድግ ሳይሆን ለምሳሌ በቶጎ ሎሜ ከቶጎ መንግስት በመተባበር አየር መንገድ አቋቁመናል። አስካይ የሚባል እንዲሁም በማላዊም እንደዚሁ አየር መንገድ አቋቁመናል። አፍሪካ ትልቅ ስለሆነች እኛ ብቻችንን ምንሰራው ምንችለውም አይደለም። ሌሎችም ተመሳሳይ ሀገሮች የራሳቸው አየር መንገድ፣ የራሳቸው ማሰልጠኛ፣ የራሳቸው ብቃት እንዲኖራቸው የምንችለውን ያህል እንረዳለን። በአጠቃላይ ግን ኢትዮጵያ አየር መንገድ በአሁኑ ደረጃ ቀዳሚነት ላይ ነው ያለው። በቀዳሚነት ላይ ያለን ይህን እየቀጠል ሌሎች ደግሞ ተመሳሳይ ሀገሮች የራሳቸውን አቅም እንዲገነቡ እንረዳለን ማለት ነው።
እንግዲህ አቅም ግንባታው በአንድ በኩል እንዳለ ሆኖ ደግሞ እናንተም የሰለጠኑ የቆዩ ፓይለቶቻችሁ፣ ቴክኒሻኖቻችሁ እንደዚሁም ደግሞ ኢንጂነሮቻችሁ እየለቀቁ በተለያዩ የመካከለኛው ምስራቅ አየር መንገዶች እንደዚሁም በአውሮፓና በዩናይትድ ስቴትስ ይሰራሉ። ይህንንስ እንዴት ነው እንደ ፈተና ተመልክታችሁ ልምድ ያላቸውን ሰዎች ለማቆየት ያላችሁ ስልት ምንድን ነው?
አየር መንገዱ ዋናው ቀድመም እንዳልነው የንግድ የስኬቱ ሚስጥር ሰራተኞቹ ናቸው። ስለዚህ ሰራተኞቹ አቅም መገንባት፣ ሰራተኞቹ አብረው ከአየር መንገዱ ጋር ለብዙ ዘመናት እንዲቆዩ የሚደረጉ በርካታ ጥረቶች አሉ። ይሄም ብዙ ውጤት አምጥቷል። ነገር ግን ደጋግመን ብዙም ጊዜ እንደምንለው የአየር መንገዱ አንድም ሁለትም ሰራተኛ እንዲለቅ አንፈልግም። ማናቸውም አይነት ሰራተኛ እኛ ጋር ተቀጥሮ እኛ ጋር ጡረታ ቢወጣ ነው ደስ የሚለን። ለዛም ነው የምንሰራው። ነገር ግን ይሄ ሊሆን አይችልም። በዓለም ላይ በየትም ሀገር የተወሰነ ሰራተኛ መልቀቁ አይቀርም በተለያዩ ምክንያት። ከዚህ አንጻር ሲታይ አየር መንገዱን እየለቀቁ ያሉ ሰራተኞች ቁጥር በእውነት በኢንዱስትሪው ሆነ በሌሎች ተመሳሳይ ኢንዱስትሪ በጣም ትንሽ ነው። ትንሹም ያሳስበናል ማንም ሰራተኛ እንዳይሄድ። ስለዚህ ደሞዝ በማስተካከል ለምሳሌ የአየር መንገዱ አንዱ ሰራተኞች በተለያዩ አጋጣሚ የሚለቁት የመኖሪያ ቤት ችግር ነው። ይህን በማስመልከት አየር መንገዱ ከመንግስት ጋር በመተባበር ከፍተኛ መሬት ወስዶ ብድር አሬንጅ በማድረግ ለሰራተኞች የመኖሪያ ቤት ይሰራል። ይሄም ትልቅ ሰራተኞች እንዲቆዩ ያደርጋል። ደሞዝ ማስተካከያ፣ የተለያዩ ጥቅማ ጥቅሞች በመስጠት ሰራተኞችን እያቆየን ነው እና ስጋቱ ይገባናል፣ ግን እኛም እየሰራን ነው። ይሄን ነው የምለው።
በሐምሌ ወር ዩናይትድ ስቴትስን ከምዕራብ አፍሪካ እንደዚሁም ከኢትዮጵያ ጋር የሚያገናኝ መስመር ጀምራችኋል። ከኒውዋርክ ኒው ጀርዚ የሚነሳ ነው። እስኪ ስለ እሱ ዋጋው እንዴት ነው? ተመጣጣኝ ነው ወይ? ለአድማጮች ደግሞ ይህንን አስመልክቶ የምትሰጠን መረጃ ካለ።
አሁንም በድጋሚ አየር መንገዱ በከፍተኛ ደረጃ እያደገ ነው። አሜሪካን ሀገር መዳረሻ ጣቢያዎቻችን መጨመር እንፈልጋለን። ዋሽንግተን ዳላስን ለ20 ዓመታት አገልግለናል። ሎስ አንጀለስ ባለፈው ዓመት ጀምረናል። በጣም በጥሩ ሁኔታ እየሰራ ያለ ጣቢያ ነው። አሁን በቅርቡ ደግሞ ያደረግነው ኒውዮርክ አካባቢ እና ዌስት አፍሪካ አካባቢ ምዕራብ አፍሪካ ማገናኘት ስለፈለግን፣ እንዲሁም ደግሞ ቶጎ ላይ ሎሜ ላይ አየር መንገድ ስላለ ከነሱ ጋር በመተባበር የኒውዮርክን ኤሪያ ከዌስት ከቶጎ ሎሜ እዛ ደግሞ ከአስካይ ጋር አጠቃላይ ምዕራብ አፍሪካን የሚያገናኝ መስመር ፈጥረናል። በሶስት ፍላይት ነበር የጀመርነው። ጁላይ 3 ነው የጀመርነው። ኦልሬዲ ከኦገስት 5 ጀምሮ አንድ ፍሪኩዌንሲ አራተኛ ጨምረናል። ገበያው በጣም ጥሩ ነው። እኛ ይሄን የምናየው እንዴት ነው? በአሜሪካና በአፍሪካ መካከል የንግድ የኢንቨስትመንት እና የቱሪዝም ግንኙነቶች ይፈጥራል። ኤር ኮኔክቲቪቲ የአየር ግንኙነት ወሳኝ ስለሆነ፣ ቀጥሎ ደግሞ መንገደኛው አሁንም ከኒውዮርክ ኤሪያ ያለ ኦፍኮርስ በ ቶጎሎሚ አድርጎ አዲስ አበባ ይሄዳል እና በጣም አዋጪ የሆነ አፍሪካኖች ኢትዮጵያኖች በከፍተኛ ደረጃ እየተቀበሉት ያለ መስመር ነው።
በጣም ነው የምናመሰግነው አቶ ንጉሱ ወርቁ፣ የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ስራ አስኪያጅ፣ እዚህ ድረስ መጥተህ መግለጫውን ስለሰጠህን እናመሰግናለን።
ሄኖክ፣ በጣም አመሰግናለሁ ስለጋበዝከኝ፣ እንዲሁም አድማጮቻችን ስለተከታተሉኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እኛም በድጋሚ የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ሥራ አስኪያጅ አቶ ንጉሡ ወርቁን እንዲሁም ባልደረባችንን ሄኖክን እናመስግንና ወደ ማጠቃለያችን እንጠጋ። አንዳንድ አጠር አጠር ያሉ መረጃዎችን እናቀብላችሁ ከመሰናበታችን በፊት። ከምንዛሪ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 22 ብር ከ34 ሳንቲም ተመንዝሯል። 100 የኢትዮጵያ ብር 4 ብር ከ48 4 የአሜሪካ ዶላር ከ48 ሳንቲም መሆኑ ነው። አንድ ዩሮ 24 ብር ከ53 ሳንቲም ነው የተመነዘረው። አንድ የእንግሊዝ ፓውንድ 29 ብር ከ33 ሳንቲም ነው። ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ኢትዮሜት ዶት ጂኦቪ ዶት ኢቲ አሁን ስቱዲዮ እያለሁ ባገኘሁት መረጃ መሠረት ነገ ረቡዕ ሐምሌ 20 2008 ዓ.ም አዲስ አበባ ዝናባማ እንደምትሆን ይናገራል ትንበያው። ከፍተኛ ሙቀቷ 20 ዝቅተኛው 11 ዲግሪ ሴልሺየስ ነው የሚሆነው። ጎዴ ብቻ ነች ከፊል ደመናማ፣ የጎዴ አካባቢ ብቻ ነው ከፊል ደመናማ እንደሚሆን የሚታየው። ሁሉም ዝናብ ያገኛሉ። ከዛ በተረፈ ግን ሙሉ መረጃ ከዌብሳይቱ ማግኘት ትችላላችሁ። ወደ ታሪክ መለስ ብለን ስንመለከት የዛሬ 241 ዓመት በኢትዮጵያ አቆጣጠር በ1968 ዓ ም የዩናይትድ ስቴትስ ፖስታ አገልግሎት ተቋቋመ። የዛሬ 169 ዓመት በ1839 ዓመት ማለት ነው ላይቤሪያ ነፃ እንደሆነች በይፋ ተነገረ። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጅ አዲሱ አበበና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ አዳነች ፍስሐዬና
እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።